ከድርጅት አመራር እስከ ወረዳ አስተባባሪ ያሉ አንዳንድ አባሎቻችን የፍርድ ቤትን የዋስትና ፈቃድ ችላ በማለት ጭምር ታስረውብናል ሲሉ በኦሮሚያ ክልል የሚንቀሳቀሱ አንዳንድ የፖለቲካ ፓርቲዎች ስሞታ አቀባዋል። የቤተሰብ አባላት እንደታሰሩባቸው የገለጹ አንዳንድ የክልሉ ነዋሪዎችም ተመሳሳይ ስሞታ አላቸው። ከፖሊስና ከጠቅላይ አቃቤ ሕግ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፀሐይ ዳምጦ ተጨማሪ አላት።
አቶ ደረጀ መርጋ የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ አመራር ናቸው። ላለፉት ጥቂት አመታት በፖለቲካ አመለካከታቸው በክሊንቶ እስር ቤት ከአባታቸው ከአቶ መርጋ ደበሊ ጋር ታስረው ማሳለፋቸውን የጠቀሱት የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ የህዝብ ግንኙነት ኃላፊ አቶ አዲሱ ቡላላ አቶ ደረጀ የለውጥ መንግስት ባደረገው ምህረት ተፈተው ነበር ሲሉ ተናግሯል። አቶ ደረጀ ከእስር እንደተፈቱ በፓርቲ ውስጥ በነበራቸው ኃላፊነት ቀጥለው እየሰሩ ይያሉ በመንግስት ጸጥታ ኃይል ተይዞ መታሰራቸውን ገልጿል።
አሁንም ሰሞኑን ዶክተር በፊት ታስሮ እዚህ አዲስ አበባ ፖሊስ ጣቢያ ይገኛል። አራት አምስት አካባቢ ፍርድ ቤት ተመላልሰዋል። ምንም የተገኘበት ምንም መረጃ ማስረጃ አልተገኘም። ዝም ብሎ ሲያመላልሱት ነበር። ፍርድ ቤቱ ትላንት በዋስ መብት እንዲለቀቅ የዋስ መብቱን አክብሮለት ነበር። በዚሁም መሰረት 4000 የዋስ መብት እንዲከፈል ተጠይቀን ነበር። በዚሁ መሰረት ከፍለን ስንመጣ ወደ ሜክሲኮ ወዳለው ፌደራል ፖሊስ ሄዳችሁ ጠይቁ ተባልን። እዛ ስንሄድ ደግሞ ይባኒ ስለተጠየቀበታውም አፈችልም ልቀቅም አሉን። በዛ የሁኔታ ነው ትላንት ሳይፈታ ይቀራል።
አቶ አዲሱ አክለውም የድርጅታቸው አመራሮች በዞንና በወረዳ ደረጃም እየታሰሩ ነው ሲሉ ገልጿል።
የተለያየ ቦታ አብዛኛ ባላችን ታስሯል፣ አመራሮቻችን ታስሯል። ለምሳሌ አሁን ለነቀምት የዞን ጽፈት ቤቱ አስተባባሪ ፍቃዱ አያና ታስሯል። ምዕራብ ጉጂ አደቡላ ወረዳ የወረዳው ጽፈት ቤት አስተባባሪ ግርማ የሚቀብጡ ታስሯል። ግንቢ ላይ አብራም የሚባል ታስሯል። እዚሁም ሰሜን ሸዋ አሰላ፣ እዚሁም አዳማ የተለያዩ አመራሮቻችን ማለትም የወረዳዎች የዞኖች አመራሮቻችን ታስሯል። ስሩ ቀጥሏል። ከዛ ውጭ ደግሞ በተለይ አባሎቻችን እንዲሁም ደግሞ ፖለቲካ ውስጥ የሌሉ ንጹሃ ነው እስር ቤት እየማቀዙ ነው የሚገኙት። ከፍተኛ እስር ነው እየተካሄደ ያለው።
ወይዘሪት ፖንቱ ኤፍሬም የአቶ ኤፍሬም ገለታ ልጅ ናት። አባቷ አቶ ኤፍሬም ከስምንት ወር በፊት እንደታሰሩና በፍርድ ቤት የዋስትና መብት ተጠብቆላቸው በፌደራል ፖሊስ መከልከላቸውን ትናገራለች።
ኤፍሬም ገለታ በጭራሽ ብርቅ ኑሮ አያውቅም። በተለይ 2011ና 2012 መሀል ሶስተኛ ጊዜ ነው ሲታሰር። በትንሽ ወር ነው የሚራራቀው። ሶስተኛ ታስረው አራዳ ፍርድ ቤት ነው ጥር 4 የዋስ መብታቸው 5000 ብር ክፈሉ ተብለን ዋስ መብታቸው ተጠበቀ ብለን 5000 ብር ከከፈልም በኋላ ስለ ዋስ መብቱ ስለ ብሩ የሚነግረንም ስለ ፍቺም ሆነ ምንም አይነት ፍንጭ ተከልክለናል።
አቶ ሚልኪያስ ቡልቻ ጠበቃና የህግ አማካሪ ናቸው። በክልልና በፌደራል ፍርድ ቤቶች ይሰራሉ። እርሳቸው እንደሚሉት ከሆነ 7 የሚሆኑ ደንበኞቻቸው በሽብር ተጠርጥረው ከታሰሩ በኋላ ፍርድ ቤት በቀጠሮ ሲመላለሱ እንደከረሙ ተናግረዋል።
ደንበኞች በሁለት መዝገብ አንዱ በአቶ ያዘው ከበበ የሚለው ነው፣ 6 ሰዎች። ሌላው መዝገብ አቶ ደሜ ባጫ በሚል መዝገብ ሲሆን ነው በአቶ ያዘው ከበባው ስር ያሉት አቶ ያዘው ከበባው፣ አቶ ስራውል እንዳለማ፣ አቶ ገላና ወጋሪ፣ አቶ ፊት አጫላ፣ አቶ ኤፍሬም ገለታ፣ አቶ ወይዘሮ ታደሉ ዮናስ የሚባሉት ናቸው። የተከሰሱበት ወንጀል በተሻረው የጸረ ሽብር አዋጅ መሰረት በአዋጅ ቁጥር 652/2001 አንቀጽ 4 መሰረት ሽብር ወንጀልን ለመፈጸም ማዘጋጀት፣ ማሴር እየተዘጋጁ ነበር በሚል ነው ክሳቸው የቀረበው።
የህግ ጠበቃቸው እንደገለጹት በአሁኑ ወቅት ከሁለት ተጠርጣሪዎች ውጪ ሌሎች ታሳሪዎች ክስም አልተመሰረተባቸውም ወይም ፍርድ ቤት እየቀረቡም አይደለም። በዋስም እንዲለቀቁ ተወስኖ የዋስትና ገንዘብ የተከፈለ ቢሆንም ፖሊስ አልለቀቃቸውም ሲሉ አብራርቷል። አቶ ሚልኪያዝ
ፍርድ ቤቱ በጣም ብዙ ቀጠሮ ወደ 9 ቀጠሮ ካመላለሳቸው በኋላ ኦልሞስት 4 ወር ካለቀ በኋላ ክስ ካላቸውም በዚህ ጊዜ ውስጥ 10 ቀን ውስጥ ክሳቸውን አዘጋጅቷቸው አቅርቡ፣ ከዛ ውጭ ተጨማሪ ጊዜ አይሰጣቸውም፣ ከዚህ በላይ የሚመረምር ነገር የላቸውም በማለት ትዕዛዝ ሰጥቶ ፌዴራል ፖሊስ በቂ ማረጃም አላቀረበም። በተሰጠው ጊዜ ውስጥም ክስ አጠናቅሮ ወደ አቃቢ ሕግ ማስተላለፍ ስላልተቻለ ዋስትና መብታቸውን በመጠበቅ 5000 ብር ዋስትና ከእስር እንዲለቀቁ ትዕዛዝ ቢያስተላልፍም ፖሊስ እነኚህ ሰዎች ብዙ ጊዜ ካቆየ በኋላ ሁለታቸው ሰው ላይ ብቻ በአቃቢ ህግ በኩል ይግባኝ ተጠይቆበት 5 ቀን ተፈቅዶላቸው ነበረ። ሌሎች ላይ ግን ምንም ይግባኝ አልቀረበባቸውም። ፖሊስ በራሱ ስልጣን የፍርድ ቤትን ስልጣን ወደ ጎን በመተው ያለቀቃቸው ማቆያቸው ማለት ነው። ፖሊስ
ካለፈው አንድ አመት ጀምሮ በኢትዮጵያ ውስጥ ተመዝግቦ እየተንቀሳቀሰ መሆኑን የሚገልጸው ሀገር በቀል ድርጅት የምስራቅ አፍሪካ ሰብአዊ መብት ሊግ በዚህ ርዕሰ ጉዳይ ላይ መግለጫ አውጥቷል። በኦሮሚያ ክልል በተለያዩ ከተሞች፣ ዞኖች እና ወረዳዎች ከፖለቲካ ፓርቲ አመራር እስከ አባል እየታሰሩ መሆናቸው ባሰባሰብነው መረጃ ደርሰንበታል ሲሉ የኢትዮጵያ የምስራቅ አፍሪካ ሰብአዊ መብት ሊግ ተወካይ አቶ ጌቱ ሰቦቃ ለአሜሪካ ድምጽ ተናግሯል።
ቀለም ወለጋ እና ምስራቅ ወለጋ እንዲሁም አራቱ ወለጋ ዞኖች ላይ በተለይ ማለት ነው እና ደቡብ ኦሮሚያ አካባቢ ላይ አሁን ደግሞ ሰንትራል ኦሮሚያን ማጠቃሎ ነገር ሰዎች በፖለቲካ አመለካከታቸው ምሳሌ በጅማ ላይ ሰማውን እናውቃለን። ቅርብ መምህር አቶባቸው ጉርባ ማለት ነው በስንት ተቀርቦ አንድ ሰው በ9 ወታደር ተቀቦ የሚያክል እንግልት ስፈጻሚበት ማለት ነው። ይህ ብቻ አይደለም። ይህ እንግዲህ እንደ አጋጣሚ ብቻ ሰዎች ሆነ እንጂ ስንትና ስንት
ከቤተሰብ ከህግ ጠበቆች ከፖለቲካ ፓርቲና ከሰብአዊ መብት ሊግ ለተነሳው ቅሬታ ከመንግስት አካል በተለይም ከፌደራል ጠቅላይ አቃቤ ህግና ከፌደራል ፖሊስ ኮሚሽን ወንጀል ምርመራ ዳይሬክቶሬት መልስ ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።